ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በABS 3 ዲግሪ ዌስት 11052 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ መስከረም 5 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈው መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና፣ ከዚያም በየሳምንቱ አርብ የምናቀርብላችሁ የደብዳቤዎች አምድ ፕሮግራማችን ይከተላል። በመጨረሻም በ1985 ዓመተ ምህረት ወጥቶ ከነበረው መልእክተ ኢሃፓ አንድ መልእክት አሰምተን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። አሁን ወደ ዜናው። በቅድሚያ ርዕሶቹ፣
በሐረር በኦሮሞና በሶማሌ መካከል ያለው ውጥረት እንደተባባሰ ነው። የዘንድሮ ክረምት አሁንም ከፍ ያለ ጉዳት ሊያደርስ ይችላል ተብሏል። ግራም ፒብልስ ምዕራባውያን ለወያኔ የሚያደርጉትን ጭፍን ድጋፍና የሐሰት ፕሮፓጋንዳ አጋለጠ። ዝርዝሩን እነሆ። በሐረርጌ ክፍለ ሀገር በተለያዩ ከተሞች የተፈጠረው ውጥረት አሁንም የቀጠለ መሆኑ ታውቋል። ከማክሰኞ ጀምሮ ከጅጅጋና ከቶጎ ውጫሌ ከቀብሪ ዳሃር የሚፈናቀሉ ኦሮምኛ ተናጋሪ ዜጎች ቁጥር የጨመረ መሆኑም ተነግሯል። ብዙዎቹ ወደ ሐረር የተጓዙ ሲሆን የተወሰኑት ወደ ጭናክስንና ድሬዳዋ ከተሞች እንደተወሰዱ ታውቋል። በጅጅጋ ከተማ አንዳንድ የንግድ ቦታዎች ጥቃት ተሰንዝሮባቸው የተዘረፉ መሆናቸውን የተነገረ ሲሆን የልዩ ፖሊስ ኃይሎች ዜጎችን እያስገደዱ እንዳስመጧቸው ይነገራል። ከአወዳይና ከሌሎች ከተሞች የተባረሩ የሶማሊኛ ተናጋሪዎች ቁጥርም እየጨመረ ይገኛል። ከሁለቱም በኩል ወደ ሐረር የመጡ በአንዳንዶች ግምት እስከ 20,000 ደርሷል የተባለ የተጋነነ ነው የተባለ ቢሆንም ቢያንስ በሺ የሚቆጠር መሆኑን ለማረጋገጥ ተችሏል። በሐርጌሳ ከተማ ሁለት የኦሮሞ ተወላጆች የሆኑ ኢትዮጵያውያን የተገደሉ መሆናቸው የተዘገበ ሲሆን በርካታዎች ወደ ኢትዮጵያ እየተመለሱ መሆናቸውና ሌሎችም የሶማሌላንድ መንግሥት ባዘጋጀው ካምፕ ውስጥ እንዲሰፍሩ እየተደረገ መሆኑ ታውቋል። በተለያዩ ከተሞች ወያኔ አገዛዝን በማውገዝ የሚደረገው የተቃውሞ ሰልፍ ቀጥሏል። የሶማሌ የክልል አስተዳደርም በአወዳይ ለሞቱት ሶማሌኛ ተናጋሪዎች ለሰባት ቀናት ያህል ብሔራዊ ሐዘን እንዲሆን አውጇል። ይህ በእንዲህ እንዳለ በሁለቱ የክልል ባለሥልጣኖች መካከል እየተካሄደ ያለው ዘለፋና ስድብ መግለጫው እየቀጠለ መሆኑ ተስተውሏል። የሶማሌው ክልል በድረገጹ ላይ ባወጣው መግለጫ የኦሮሚያ ክልል ፕሬዝዳንት ለማ መገርሳ በአወዳይ ከ43 ሰው በላይ ሶማሌዎችን ስለጨፈጨፈ ከሥልጣን እንዲወርድ ጠይቋል። ከዚህ በተጨማሪ በድረገጹ ላይ ጫትና ሌሎች አትክልቶች ተመርዘዋልና አትጠቀሙ የሚሉ በሐሰት የተሞሉ መልእክቶች መተላለፋቸው ብዙዎችን አስቆጥተዋል። ከማክሰኞ ጀምሮ እየተካሄዱ ያሉትን ሁኔታዎች የሚገመግሙ ወገኖች ግጭቱ ሆን ተብሎ በወያኔ አገዛዝ ከፍተኛ ባለሥልጣኖች የሚገፋ መሆኑን ተደርሶበታል ብለው የገለጹ ሲሆን ሕዝባዊ እንቅስቃሴን ለማዳከም የተሸረበ ሴራ ነው የሚል አስተያየትም በስፋት ይሰጣል። የክረምቱ ወራት ባለመገባደዱ በሚጥለው ከፍ ያለ ዝናብ መጠን ምክንያት የአዋሽ ወንዝ ሞልቶ የቆቃና የአዋሽ ተፋሰስ አካባቢዎች የጎርፍ አደጋ ሊያጋጥማቸው እንደሚችል የተነገረ ሲሆን በአዲስ አበባ ከተማም ቀድሞም ቢሆን የአሰራር ጉድለት ያለባቸው የውሃ ማስተላለፊያ ቱቦዎች በቆሻሻ በመደፈናቸው ምክንያት የጎርፍ መጥለቅለቅ ሊደርስ እንደሚችል ተጠቁሟል። በከፍተኛ ተራሮች የተከበቡ እንደ ደሴ፣ ኮምቦልቻ፣ ከሚሴና ሸዋሮቢት የመሳሰሉት ቦታዎችም ላይ የመሬት መሰንጠቅና መደርመስ ሊደርስ እንደሚችል ተገምቷል። ካውንተር ፐንች የተባለው የተለያዩ ባለሙያዎችና ተመራማሪዎች አስተያየታቸውን የሚጽፉበት ድረገጽ አርብ መስከረም 5 ቀን 2010 ዓ.ም ተመረጠ። የሰፈረው ጽሑፍ የግራም ፒብልስ አስተያየት የምዕራባውያን መንግስታትና የዜና አውታሮችን የወያኔ አፈቀላጤነት አጋልጧል። ግራም ፒብልስ በትንታኔው የምራቡ ዓለም መንግስታት የዓለም ባንክና እንደ ቢቢሲ እና ሲኤንኤን የመሳሰሉ የዜና ተቋማት የኢትዮጵያ ኢኮኖሚ በጥምር አሃዝ ያደገ መሆኑን በኢትዮጵያ የተረጋጋ የፖለቲካ ሁኔታ መስፈኑንና አገሪቱ ለአካባቢው ሀገሮች እንደ መልካም ምሳሌ ልትወሰድ የምትችል መሆኑን በተደጋጋሚ እየገለጹ ያደነቁሩን ቢሞክሩም ሀቁ ግን በአገሪቱ ውስጥ በመንግስት ደረጃ አፈናና ጭቆና መስፈኑ ሙስና በስፋት መንሰራፋቱ ዜጎች ተቃውሞ በማሰማታቸው በጥይት መቆላታቸውና እንዲሁም በኑሮ ውድነት በርካታው ዜጋ በስቃይ የሚኖርባት ሀገር ነች ብሏል። የወያኔ አገዛዝ የሚያስተዳድረው ፍራቻን በማንገስ ያልተማሩና ግንዛቤ የሌላቸውን ዜጎች በጸጥታ ኃይሎች ውስጥ በማሰማራት ያፈና ተግባራት በማካሄድና በአገዛዙ ቁጥጥር ስር ባሉ ፍርድ ቤቶች አማካይነት የተዛባ ፍርድ ሰጭነት ነው ብሏል። የፖለቲካ ተቃውሞ የአሸባሪነት ቅጽል የሚያሰጥ ህገወጥ መሆኑን፣ ሰላማዊ ሰልፈኞች በጥይት እንደሚደበደቡ፣ የተቃዋሚ መሪዎች አሸባሪ ተብሎ በየእስር ቤቱ እየማቀቁ መሆናቸውን፣ የሚዲያ አገልግሎት በአገዛዙ ቁጥጥር ስር መሆኑን፣ ጋዜጠኞች የሚታሰሩና የሚሰቃዩ መሆናቸውን፣ የሰራተኛ ማህበሮች በአገዛዙ ቁጥጥር ስር መዋላቸውን፣ የምግብ እርዳታና የትምህርት አገልግሎት ሳይቀር ለአገዛዙ አባላትና ደጋፊዎች ቅድሚያ የሚሰጥ መሆኑን ጠቅሶ ይህ ሁሉ በገሃድ እየታየ የምዕራብ አገሮች ተቋማቶች አይኔን ግንባር ያድርገው በማለት አላያንም ይላሉ ሲል ኮንኖ የምዕራብ አገሮች እድገት እያሉ የሚጮሁለት ለአገዛዙ ጥቂት መሪዎች ጥቅም እንጂ ለአገሪቱም እንዳልዋለ አብራርተዋል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ሐሙስ መስከረም 4 ቀን ባደረገው ስብሰባ በቅርቡ የሊቢያን የተለያዩ ወገኖች ወደ አንድነት ለማምጣት የተደረገውን ጥረት አድንቆ ተመድ በአገሪቱ ውስጥ ያለውን የርቅ ጥረት እንዲቀጥልና የመሸጋገሪያ ሁኔታውን እንዲያመቻች ተልዕኮው እስከ መስከረም 5 ቀን 2011 እንዲራዘም ወስኗል። የጋዳፊ መንግስት ከተገረሰሰ በኋላ ሊቢያ በተከፋፈሉ በተለያዩ ኃይሎች የእርስ በርስ ግጭቶች ሲካሄዱ የነበሩባት አገር ስትሆን በቅርቡ በተባበሩት መንግስታት ድርጅት አማካይነት በእነዚህ ኃይሎች መካከል የነበረው የእርቅ ድርድር ተስፋ እያገኘ መምጣቱ ይነገራል። የተባበሩት መንግስታት ድርጅት የስደተኛ ተቋም አርብ መስከረም 5 ቀን ከጄኔቫ በሰጠው መግለጫ በማዕከላዊ አፍሪካ ሪፐብሊክ ግጭት ከተጀመረ ከአራት ዓመት ወዲህ ከግማሽ ሚሊዮን ህዝብ በላይ አገሪቱን ጥሎ ወደ ውጪ አገር እየተሰደደ መሆኑን ገልጿል። ተቋሙ በተጨማሪ እንደገለጸው 600 ሺህ የሚሆኑ ዜጎች ከቤት ንብረታቸው ተፈናቅለው እዚያው አገር ውስጥ ጥገኛ ሆነው እንደሚኖሩ ገልጾ በሺህ የሚቆጠሩ ሙስሊሞች በቤተ ክርስቲያን ውስጥ ተጠልለው እንደሚገኙም ጠቁሟል። በመቶ የሚቆጠሩ ሰዎች በርስ በርሱ ጦርነት መገደላቸውም ተቋሙ አስታውቋል። በተያያዘ ዜና በአገሪቱ ውስጥ የሚገኘው የተባበሩት መንግስታት ድርጅት የሰላም አስከባሪ ኃይል አባላት ሴቶችን አስገድዶ የመድፈር ወንጀል መፈጸማቸው ሲታወቅ ድርጅቱ ጉዳዩን በተገቢው መንገድ ባለማስተናገዱም ተወቅሷል። ባለፈው ዓመት ሴቶችን አስገድዶ በመድፈር ወንጀል 14 ወታደሮች ተከሰው የነበሩ ቢሆንም ትክክለኛውን ሁኔታ ለማጣራት ሙከራ የተደረገባቸው 6ቱ ብቻ ናቸው ተብሏል። የተቀሩት 8ቱን ድርጅቱ ያልተመለከተው ሲሆን ተበደልን በማለት ክሱን ያቀረቡት ወገኖች ስለ ጉዳዩ እንዳልተጠየቁም ተናግረዋል። ወንጀሉን ለማረጋገጥ የሚቻለው ትክክለኛ ማጣራት ሲደረግ ብቻ ሲሆን ተበዳዮች ሳይጠየቁ ክሱን ውድቅ ለማድረግ መሞከር አግባብ እንዳልሆነ ተገልጿል። በናይጄሪያ ከወታደሩ ጎን ሆኖ በቦኮ ሐራም ላይ ጥቃት ለመሰንዘር የተደራጀው ለሚሊሻ ኃይላት ሕፃናትን በሥራ ላለማሰማራት ቃል የገባ መሆኑ ታውቋል። በግንቦት ወር ይፋ የተደረገው የተባበሩት መንግስታት ድርጅት ዘገባ እንደሚያመለክተው የሚሊሻ ተቋም 228 ሕፃናትን በጸረ ቦኮ ሐራም እንቅስቃሴ ላይ ማሰማራቱን አጋልጧል። አንዳንዶቹ 9 ዓመት ብቻ መሆናቸውን የገለጸው ዘገባ ሕፃናቱ የሚሊሻውን ተቋም በስለላ ሥራ በማታ ጥበቃና በቀንም በመቆጣጠሪያ ቦታ የሚሰሩ መሆኑን ዘርዝሯል። ከተባበሩት መንግስታት ድርጅት የሕፃናት መርጃ ድርጅት ጋር በተካሄደ ድርድር የሚሊሻው ቡድን ከዚህ በኋላ ሕፃናቱን ላለመቅጠር ቃል ገብቷል። ለዛሬ ያለን ዜና በዚሁ ተጠናቀቀ። Yeah, the bubble, the girl, the tool.
የጓደኛ የጎረቤቱ የናት ያባት የዘመድ ፍቅር አይረሳም ናፍቆት ትዝታ እስከ መቃብር እስከ መቃብር ልጆች ይጫወቱ ውሃ እየጠራጩ በለመለመ መስክ ከብቶች ሲፈነጩ በተዋበው ጫካ አፈር ሲያፋጩ ሕይወት አዲስ ነበር የደስታ ምንጩ። ሰላም ጤና ይስጥልኝ እንደምን ናችሁ? ዘመድ ወዳጅ ጓዶቼ ናፈኳችሁ። ይዘቤ በዘቤ ወዳጅ ያገር ትዝታ አይረሳም ጊዜ ባዘን በደስታ ራባት የትምህርት ቤት ጥሩ መምህር የውቀት ባለቤት ማበልጸኛው መልካም ጎረቤት ያስጨንቃል በትዝታ በናፍቆት ስሜት በናፍቆት ስሜት የሀገር ትዝታ የና
የደብዳቤዎች አምድ ይህ ፕሮግራም እናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች በመጀመሪያ የከበረ ሰላምታዬን አቀርብላችኋለሁ። ነሐሴ 26 ቀን 2009 ዓ.ም ምረት በጉጉት የምጠብቀው ከምሽቱ 1 ሰዓት ደረሰ። ዘወትር ከምሽቱ 1 ሰዓት ጀምሮ ያለውን ጊዜን ለፍኖተ ዲሞክራሲ የሬዲዮ ፕሮግራም ዝግጅት የተሰጠ ነው። የፈለገው ነገር ቢኖር በዚህ ሰዓት ከቤቴ ንቅንቅ አልልም። በእለቱም ልክ 1 ሰዓት ሲሆን ፕሮግራማችን መከታተል ጀመርኩ። በእለቱም ኢሃፓ ለመለስ ዜናዊ የቆሸሸ ታሪክ ለመሸፋፈን የሚደረገውን የሐውልት ይሰራልን ዘመቻን እንቃወም እናውግዝ ጥሪን አደመጡ። አንጀቴ ቅቤ ጠጣ ያህል ውስጤን ተሰማው። የህዝብ ህመምን የህዝብ ቁስልን የማከምና የማዳን ተግባር ሆኖም ተሰማኝ። የተጨቆነና የታፈነ ህዝብ ልሳን ሆኖ ማገልገል ማለት ይኸው ነው። ህዝብን ወደ ተገቢ ትግል ጎዳና እንዲገባ መስመር ማስያዝ ማለት ይኸው ነው። ታግሎ የማታገል የሚባለውም የዚህ አይነቱ ተግባር ነው። የኢትዮጵያና የህዝቧን የለየለት ጠላት የሆነው መለስ ዜናዊ ሐውልት በአፍሪካ ህብረት መቆም ለኢትዮጵያውያን ውርደት ነው፣ የሞት ሞትም ነው። ለአንድ አገር ህዝብ አገሩን ለባዕዳን እየቸረቸረ ያጠፋ ባዕድን ጀግና አስመስሎ እንዲዘከር እንዲታወስ ከማድረግ የበለጠ ምንም ውርደት የለም፣ ሊኖርም አይችልም። በሀገር ቤትም ሆነ በሌሎች የዓለም አካባቢዎች የተበተናችሁ ወገኖች ሁሉ ለዚህ መልካም ጥሪ ምላሽ በመስጠት መተባበር ሀገራዊ ግዴታም የኢትዮጵያውያን መብት ነውና ተረባረቡ፣ ተባበሩ መልእክቴ ነው። ውድ ፍኖቶችም ለኢሃፓዎች ያለኝን አክብሮትና ምስጋናም በድጋሚ አቀርብልኝ። የፍኖተ ዲሞክራሲ ሬዲዮ ፕሮግራማችን ሳልሰማ የሙልበት የማድርበት ጊዜ የለም። ምክንያቱ ደግሞ ፕሮግራማችን ለኔ ትምህርት ቤት ስለሆነ ነው። የፍኖተ ዲሞክራሲ ዝግጅት መማር ለሚፈልጉሉ ትምህርት ቤት ነው የሚል እምነትም አለኝ። ያፓ ከሰባዊ መብት ጥሰት ላይ የሚወስዳቸው አቋሞች የፖለቲካ ድርጅትነን በሚሉ ወገኖች ሁሉ ትምህርት ሰጭ ነው። ያፓ በሰባዊ መብት ጥሰት ላይ የሚወስዳቸው አቋሞች ሰው በመሆን ብቻ በሰው ልጅ ላይ የሚደርስ የሰባዊ ጥሰት ላይ ብቻ ነው። ጠላት የሆነና ወዳጅ የሆነ ብሎ ለይቶም አያውቅም። ጎሳ፣ ሃይማኖትና ቋንቋን የመሳሰሉ ነገሮች ያፓ ለሚወስዳቸው የሰባዊ መብት ጥሰት ውግዘቶች አይጋርዱትም። በጠላትነት የሚመለከታቸው ወገኖች ላይ ሁሉ ሰው በመሆናቸው ብቻ የሰባዊ መብት ጥሰት ሲደረግባቸው ቀድሞ አውጋጅ መሆኑንም አውቃለሁ። ዲሞክራሲያዊ ድርጅትም ወይም ግለሰቦች ሊማሩበት የሚገባ ትልቅ የሀብታ ባህል ነው። ዲሞክራሲ ፍቅርና ርህራሄን የተላበሰ ነው። ለሰባዊ ልጅ ሁሉ ፍቅርና ርህራሄ፣ ክብር፣ እኩልነት ይገባዋል ብሎ የሚያምን መርህ ነው። ሰባዊ መብት ከወገንተኝነት የጸዳ ሰባዊ ተግባር ነው። የሰባዊ መብት ማክበር እኮ የኢትዮጵያን ታሪክ በውል ካለማጤን ወይም ትምህርቱን ለመውሰድ አለመፈለግ ካልሆነ በስተቀር አዲስ አይደለም። ኢጣሊያ ወረራ ኃይል ለኢትዮጵያ ጠላት ሆኖ መምጣቱ ይታወቃል። ከአድዋ ድል በኋላ ምርኮ በነበሩ የጣሊያ ወታደሮች ላይ በአጼ ምኒልክ የተደረገላቸው አያያዝ ፍጹም ሰብአዊ እንደነበር በርካታ የታሪክ ማረጋገጫዎች አሉ የሚል መልእክቴን አስተላልፉልኝ። ሰላማዊት ነጋሽ ከአቃቂ።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ ፕሮግራም አዘጋጆች በቅድሚያ የከበረ ሰላምታዬን አቀርባለሁ። በኢትዮጵያ ቁርቆዝና ውርደት ድህነት ላይ ከበሮ እየደለቀ የሚጨፍረው ወያኔ ኢትዮጵያን ከመጉዳትና ባዕዳንን ከመጥቀም ወደ ኋላ የሚል ቡድን አይደለም። የሰሞኑ መረጃዎች የሚጠቁሙን ነገር ቢኖር ወያኔ የስልጣን ዘመኑን ለማራዘም ከሱዳን እግር ላይ እየወደቀና እየተነጠፈ መሆኑን ነው። ለዚህም ሁለት መረጃዎችን ለመነሻነት ማንሳት ይቻላል። የወያኔው አሻንጉሊት ኃይለ ማርያም ደሳለኝ የጅቡቲ ወደብ ተወደደብን፣ ስለዚህ ሌላውን አማራጫችንን ወደ ሱዳን ወደብ እናደርጋለን ሲል ተደምጧል። ሁለተኛው መረጃ ወያኔ በውጭ ምንዛሪ እጥረት እግር ከወርች እየታሰረ መምጣቱን ያጤኗል። ለዚህ ደግሞ ሱዳን ነዳጅ በዱቤ እንድትሸጥለት ልመናውን ቀጥሏል። ይህንንም ኃይለ ማርያም ደሳለኝ ነዳጅን በዋነኛነት ከሱዳን መግዛት አዋጪ መሆኑንም በመናገር አረጋግጧል። ለወያኔ በሱዳን ውለታ መመለሻውን ደግሞ የጎንደር መሬት መሆኑም የአደባባይ ምስጢር ነው። እነዚህ ሁለት መረጃዎች የሚጠቁሙን ነገር ቢኖር ወያኔ በኢትዮጵያ ሉዓላዊነት ላይ መሞዳሞድና መደራደሩን የማያቆም መሆኑን ነው። የወያኔ ገዢዎች ኢትዮጵያን ካዳከሙና ካፈረሱ በኋላ ትግራይን ብቻ አስገንጥሮ ከሱዳን ጋር ውህደት ለመፈጸም የሚያልሙት ቅድመ ዝግጅት ሊሆን ይችላል የሚለውን ግምትም በጽሞና መመልከቱ ጠቃሚ ነው። ሌላው ከመረጃዎቹ መረዳት የምንችለው ነገር ቢኖር ወያኔ የኢትዮጵያን ሕዝብ እያስራበና ኢኮኖሚያችንን እያራቆተ ጭንቀቱ ለባዕዳን ጠላቶቻችን መሆኑንም ያረጋግጥልናል። ጠላቶቻችን ሁለንተናዊ ጥንካሬ ሲያገኙ የወያኔ የረጅም ጊዜ እቅድ የሆነው ኢትዮጵያን የማዳከምና የማፈራረስ ዓላማው ስኬት አካል መሆኑንም ማጤን ይገባል። የኢትዮጵያ ሕዝብ ከእንግዲህ የሚወዳትን አገሩን ህልውና ወይም የራሱን ሰላምና ብልጽግና ከወያኔ አገኛለሁ ብሎ ከሚጠብቅ ከባብ እንቁላል እርግብ መመኘቱ ሳይቀለው አይቀርም። የኢትዮጵያ ሕዝብ በአገሩና በራሱ ላይ በወያኔ የሚሸረበውን ሴራ ለማክሸፍ ብሎም ለማውደም በጽናት መታገል ብቸኛ አማራጩ ነው። የኢትዮጵያ ሕዝብ ወያኔን ለመታገል ዘርፈ ብዙ የሆኑ የትግል ዘዴዎችን መጠቀምም ወቅቱ ግድ ይለዋል። የወያኔ ወጪ ገቢ ንግድ ሚዛኑን ስቶ ማሽቆልቆሉን በርካታ የመረጃ ምንጮች እንዲሁም የራሳችን ህይወት እየነገረን ነው። ዛሬ ሆነ ነገ በምናካሄደው ትግል የወያኔ የኢኮኖሚ አውታሮች የኢትዮጵያ ህዝብ የጥቃት ኢላማ መሆናቸውን አጠናክሮ መቀጠል ያስፈልጋል። በወያኔ እቅድ መሰረት የሱዳንና የጅቡቲ ወደቦች ሸቀጥ ማስገቢያና ማስወጫ ወደቦቹ መሆናቸው ይታወቃል። ወያኔ ኢትዮጵያን ለመጉዳትና ለማዳከም የባህር በሯን ማሳጣቱም ይታወሳል። በዚህ በጥፋት ተግባሩ መጀመሪያ ወያኔ ቅጣቱን ሊወስድ ይገባል የሚል እምነት አለኝ። በ2010 ዓመተ ምህረት የትግል አመትና በቀጣይ የትግል ጊዜያት ከሱዳን ወይም ከጅቡቲ ወደ ኢትዮጵያ ወይም ከኢትዮጵያ ወደ ወደቦቹ በሚገቡና በሚወጡ ተሽከርካሪዎች ላይ የጥቃትና የዝርፊያ ተግባራትን የማካሄድ ትግል መለመድና መዳበር አለበት የሚል እምነት አለኝ። የወያኔ ንብረት የሆነ ተሽከርካሪ ላይ የተጫነ ንብረትን መዝረፍ ወይም በንብረትና ተሽከርካሪው ላይ ጥቃት ለመፈጸም በብርጌድ ወይም በሻምበል በተደራጀ ኃይልን የሚጠይቅ ተግባር አይሆንም። ከሱዳን ወደ ኢትዮጵያ የሚገቡ የነዳጅ ጫኝ ተሽከርካሪዎችን ለማቃጠል ወይም ሌሎች ሸቀጦች ወደ ህዝብ እጅ እንዳይገቡ ለማድረግ የሚያስችል ዘዴን መጠቀም ተገቢም ጠቃሚም ነው። ወያኔ ከመተማ እስከ አዲስ አበባ ወይም ከጅቡቲ እስከ አዲስ አበባ በተዘረጉ መንገዶች ላይ ጦር አሰልፎ መከላከል አይቻለውም ሲሉ ሀብታሙ ተገኘወር ከባህር ዳር ደብዳቤያቸውን አጠናቀዋል።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች እንዲሁም ፕሮግራሙን ለምትከታተሉ ሁሉ የከበረ ሰላምታ ይድረሳችሁላለሁ። መልካም የትግል ዘመን እንዲሆንልን ምኞቴ ነው። የወያኔ ከፋፋይና ዘረኛ አገዛዝ ዛሬ ሱፍ አበባ ጋር ይመሳሰላል። የሱፍ አበባ ከቀትር ላይ ወደ ታች ቆለመማል። የወያኔ ከፋፋይ አገዛዝም ዛሬ ከፈተናውስ ገብቷል። እንደዛ ገብረት የላኛው ክፍል መፈረካከስ ጀምሯል። ስራቱ እንደቀድሞ ራሱን የማዘዝ የማደላጀት አቅሙ ተዳክሟል። ኢኮኖሚው ተንኮታክቷል። የፖለቲካ ጨዋታው ከመቼውም የበለጠ የህዝብ ጆሮ ተነፍቆታል። በዙሪያ ለጥቅም ሲሉ የተኮለኮሉ አገልጋዮችና ካድሮች ሲያቀሩ ዝርፊያውን ጠበቅ ወያኔ ተልኮ አስፈጻሚነቱን ገሸሽ ለቀቅ ያደረጉት መጥቷል። በሌላ በኩል የኢትዮጵያ ህዝብ በጫንቃው ላይ የተጣበቀውን መንግስት ሳይሆን የሌሊት ተዋን መሆኑን በውል እየተረዳው መጥቷል። የሌሊት ተዋን አስተኛም እረፍት ይነሳል። የወያኔ ዘረኛና ከፋፋይ አገዛዝ የኢትዮጵያ ህዝብ የሰላሙ የልማቱ የህልውናው የክብሩ የታሪክ ወዘተ ጸር መሆኑን በውል ያጤነው ነው። እነዚህ ሁሉ ጥላቻዎች ዛሬ የተጸነሱ ወይም የበቀሉ አይደሉም። ስር መሰረታቸው ረጅም ነው። በዘመን ስለካቸው የወያኔ መርዘኝነት ጸረ ኢትዮጵያዊነትና ጸረ ህዝብነት ወደ 1967 ዓመተ ምህረት ይወርድናል። ከደደቢት በረሃ በሻቢያ ገፋፊነት ሲጠነሰስ የጀመረ መሆኑን ታሪኩ ይመሰክርበታል። ታሪኩና ተግባሩ ያጋለጣል። ወያኔ ይህንን በኢትዮጵያ በህዝቧ ባብሮነት ላይ የተነጣጠረ ከይሲ አላማውን በሻቢያ ጥቅም አስከባሪነትና መሳሪያነት እንዲሁም ጸረ ኢትዮጵያዊነት አንጻር የተጠነሰሰ መሆኑን ልብ ይሏል። የ26 ዓመታት የግዛት ዘመኑ ተግባሮቹ አላማዎቹ የሚያረጋግጡትም ይህንኑ ነው። ወያኔ በኢትዮጵያ መፈራረስ የሚደሰት በህዝቧ መንበታተን መከፋፈል ስልጣኑና ዝርፊያውን የሚያደላድል የህዝብ ቸነፈርና ራብ የማይሰማው የህፃናት ህይወት መቀጠፍ የማይጸጽተው አረመኔ የሆነ ጸረ ኢትዮጵያ ቡድን ነው። ታዲያ የዚህ አይነቱን ጸረ ኢትዮጵያ ቡድን በህዝብ ቢተፋ ቢጠላ ምን ይደንቃል? የወያኔ መጠላትና መተፋት መንስኤዎቹ ደግሞ አልሞ የተነሳባቸው አላማዎቹና አጥፊ ተግባራቶቹ መሆናቸው የሚያከራክሩ ጉዳዮች ሊሆኑ አይችሉም። የኢትዮጵያ ህዝብ በወያኔ የደረሰበት የግፍ አገዛዝ አስመርሮታል። የተሸከመበት ጫንቃም ተልጧል። ዝርፊያው አስመርሮታል። የህዝብ ደም መጣጭ የሆነው ወያኔ ታግሎ ለመጣል የኢትዮጵያ ህዝብ በተለያዩ ጊዜያት ታግሏል። በ1983 ዓመተ ምህረት ወያኔ ከአዲስ አበባ ሲገባም ቢሆን የኢትዮጵያ ህዝብ የዘንባባ ዝንጣፊ ይዞ አልተቀበለውም። በ1997 ዓመተ ምህረት መረር ከረር ያለ ትግሉን በወያኔ ላይ አካሂዷል። ወያኔን ከስልጣን ማውረድ ግን አልተቻለውም ነበር። የዘረጋው መከፋፊያ ዘዴውና ቡድኖችን በጥቅም መደለል የህዝብ ትግል እንደማክሸፊያ መሳሪያነት ተገልግሎበታል። የ2008 ዓመተ ምህረት የህዝብ ቁጣና ትግል ግን በውስጡ ድል አብሳሪ የነጻነት ደውል ተቋሚ መሆኑን የሚጠቁሙ ፍንጮችን ባንክሮ ለተከታተልናቸው ሁሉ አሳይቶናል። የህዝብ መተባበርን መደጋገፍን እንብኝ አንከፋፈልም ባይነትን ያሳየ ትግል ነበር። ይህ የህዝብ አብሮነትን ወንድማማችነትን እህታማማችነትን መሰረት ያደረገ የጋራ ትግል በርግጥም ጸረ ወያኔ ነው። በርግጥም የነጻነት ደውል ነው። በርግጥም የኢትዮጵያ እንደገና መወለድ ምልክት ነው። 2010 ዓመተ ምህረት የወያኔን ውድቀት ውል ለማድረግ የማዘን ድንጋይ መሆን ያለበትም የዚህ አይነቱ በህዝብ መተባበር መደጋገፍ መጠራራት ላይ ያለ ህዝባዊ ትግል ብቻ ነው። ወያኔ በቀደደ መከፋፈል ቡይ መፍሰስ ጻራችን ነው የሚለውን ኡነት ማረጋገጥ የሚቻለው በዚህ ነው። መለያየት መከፋፈል እኛንንም ሀገራችንንም ያጠፋል ወያኔን ግን ይጠቅማል። በተባበረ ህዝባዊ ትግል ወያኔን በቃሃን መባያው ጊዜ ዛሬ ነው። ወያኔን ከተቆፈረለት መቀበሪያ ጉድጓድ ይገባ ዘንድ የኢትዮጵያ ህዝብ ዳርስ ከዳር ተጠራርቶ መነሳት ወደ ድግሉም መግባት ወደ ድሉም መጓዝ ዛሬ ነው ጊዜው። እንተባበር እንደራጅ ወያኔን በጋራ እንታገለው እናቸንፈዋለን። ሲራጅ አሊ ከደሴ።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆችና የፕሮግራሙ ታዳሚዎች በሙሉ ሰላምታዬን አቀርብላችኋለሁ። በዚህ አመት ከወደ አሜሪካ መነሻውን ያደረገ ተምች ወደ ሀገራችን ገብቶ በቁሳዊና አካባቢያዊ ሀብታችን ላይ ከፍተኛ ውድመት እያደረሰ ይገኛል። ይህ በቆሎ፣ ማሽላና መሰል ሰብሎችን በሊታ የሆነ ትል እንኳን የሀገራችንን ተጨባጭ ሁኔታዎች አጥንቶና ተመልክቶ የመጣ ነው የሚል ቀልድ መሳይቁም ነገርም በስፋት እየተደመጠ ነው። አገራችን ዛሬ ተቆርቋሪ መንግስት አልባ አገር መሆኗን በደረሰው መረጃ በውላጢኖ መምጣቱንም ይናገራሉ። ምንስ ቢሆን መረጃው ከሞላበት አገር ከወደ አሜሪካ አይደል የመጣው ብለውም ቀልድ መሳይቁም ነገራቸውን ያስረግጣሉ። የኢትዮጵያን የ25 ዓመታት ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጉዳዮችን ባንክሮ የሚከታተሉ ወገኖች ደግሞ በ25 ዓመታት ውስጥ አንድ ጊዜ ከወደ አሜሪካ ብቅ ካለው ተምችልቅ የወያኔ ተምቾች አገራችንና ህዝባችንን በልተው የጨረሱ መሆናቸውን በንዴት ይናገራሉ። አዎ ወያኔና በዙሪያው የተቆለቆሉ ሁሉ ዘርፈው የማይጠግቡ ተምቾች ናቸው። ባለስልጣኑ፣ ካድሬው፣ የመከላከያ ሹሞቹ፣ ነጋዴዎቹ ወዘተ ኢትዮጵያንና ህዝቧን እንደ ብልበልተው የጨረሱ ተምቾች ናቸው። ወያኔ ይህንን በቡድን የመዝረፍና ሀብት የማጋበስ ወንጀሉን ለመሸፋፈን ብሔራዊ ወይም በወያኔ አጠራር ልማታዊ ባለሀብቶችን ፈጥር ያለው ሲል ይደመጣል። ፍጹም ከእውነት የተጣላ ውሸት ነው። ባሳለፍነው የወያኔ አገዛዝ ዘመን በወያኔ የተፈለፈሉ ባለሀብቶች ልክ እንደ ፈጣሪያቸው ወያኔ ብሔራዊ ስሜታቸው የሟሸሸ ጸረ ኢትዮጵያና ጸረ ህዝቧ የሆኑ ተምቾች ናቸው። የዘመናችን ቱጃሮች ወያኔ የፈጠራቸው ዘራፊዎች እንጂ በእውቀት፣ በስራ፣ በችሎታ ወይም በነጻ ውድድር የተፈጠሩ ባለሀብቶች አለመሆናቸውንም ማጤን ይገባል። በዚህ የተጨማለቀና የቆሸሸ ሂደት ውስጥ አልፈው የበለጸጉ ባለሀብቶች አቀባባይ ከበርቲዎች እንጂ ብሔራዊ ወይም በወያኔ አጠራር ልማታዊ የሚባሉ ባለሀብቶች አይደሉም፣ ሊሆኑም ባህሪያቸው አይፈቅድላቸውም። የእባብ እንቁላል እባብ እንጂ በተምች ከሚመሰለው ወያኔ የተፈጠሩ እንደ ወያኔ ተምች ወይም አቀባባይ ከበርቲዎች እንጂ ብሔራዊ ወይም ልማታዊ ከበርቴ ለመባል ባህሪና አነሳሳቸው አይፈቅድላቸውም። የዛሬዎቹ የወያኔ ቱጃሮች ጠዋት ማታ ፈጣሪያቸው ወያኔ ሲያልመው የሚያድረውን ያልማሉ እንጂ ሌላ የማድረግ አቅሙም ሞራሉም የላቸውም። ወያኔ ስልጣኔን ያራዝምልኛል ብሎ የሚያስበውን አገር መክዳት፣ ህዝብ መሸጥ፣ መከፋፈልንና ጥላቻን ለማራገም የሚጠቅሙት ደላሎቹ ናቸው። እነዚህ የወያኔ ቱጃሮች የሚያገኙትን ለፈጣሪያቸው ወያኔ ማካፈል ወይም በወያኔ ለተወዳጁ የባዕድ አገር ባለሀብት ቶች ጋር በመመሳጠር የድለላ ሥራዎችን ይሰራሉ። የአገር ሀብት በባዕዳን የሚመዘረበርበትን ዘዴ ይቀይሳሉ። የአገር ሀብትንም ወደ ውጭ ያሸጋግራሉ፣ ከህዝብ ጉሮሮ እየነጠቁ። ለዚህም ነው አቀባባይ ከበርቴ የሚያስብላቸው። የወያኔ መንግስታዊ ተቋሞች ለነሱ እንደ ቤቶቻቸው ናቸው። እንደ ልብ ይወጡባቸዋል፣ ይገቡባቸዋል፣ ይዘርፉባቸዋል፣ ወንጀል ይፈጽሙባቸዋል፣ የወንጀል ተግባሮቻቸውን ይሸፍኑባቸዋል። አየር መንገድ የዝርፊያ ተግባራቸው መውጫ መግቢያቸው ነው። ጉምሩክ ካለምንም ጥያቄ መተላለፊያ ድልድያቸው ነው። ባንክ የማይከፈል ብድር እየታፈሰ የሚታደሉበት የገንዘብ ምንጫቸው ነው። ፖሊስ፣ ፍርድ ቤት የወንጀል ገበና መሸፈኛ መጋረጃቸው ነው። ወያኔ ራሱን በቡድን አደራጅቶ ዝርፊያን የህግ ከለላ እየሰጠ በዝርፊያና ቅሚያ ተግባር ላይ በስፋት የተሰማራ ቡድን ነው። ወያኔና በዙሪያው የተቆለቆሉ የሰው ተምቾች ለ25 ዓመታት ኢትዮጵያንና ህዝቧን እንደብል በልተው የጨረሱ ተምቾች ናቸው ቢባል ምን ያስደንቃል? ምንስ ያስገርማል? ማንም ሊያስተባብለው የማይችል እውነት ነውና ሲሉ አቻምልሽ ፍራው ከአዲስ አበባ ደብዳቤያቸውን አድርሰውናል።
እንደምን ሰንብታችኋል የፍኖተ ዲሞክራሲ አዘጋጆችና አድማጮች፣ የከበረ ሰላምታዬን አቀርባለሁ። አባቶች የማይሆን ነገር በጆሮአቸው ሲገባ ጉድ ሳይሰማ መስከረም አይጠባም ይላሉ። በዚህ በመዲናችን አዲስ አበባ ጉድ የሚያስፈል መርህ የለቀቀ የውያኔን ተግባር እየተመለከትን ነው። ሞጋች ህብረተሰብን መፍጠር የሚል አዲስ መፈክርን ፈጥሮ በ2010 ዓመተ ምህረት ጊዜ ማግኛና ማዘናጊያ ለቋል። እነዚህ ሞጋች የሚላቸው ህብረተሰቦች የህብረተሰብ አካል ሳይሆኑ የውያኔ ካድሬዎችና ሎሎች ናቸው። ህብረተሰቡ ከውስጡ የወጡ መሆናቸውን ቢያውቅም ውያኔ እንጂ ህብረተሰብ አይላቸው። የውያኔን ተልኮ የተሸከሙ በመሆናቸው ነው። እነዚህ ሞጋጅ ህብረተሰብ የሚባሉት ለጊዜው የተፈጠሩት ውያኔ ሆነ ብሎ በገደላቸው የትምህርትና የጤና ተቋማት ላይ ነው። ትምህርት ተቋማት ለጊዜው የተዘጋ በመሆኑ በእቅድ የተያዙ መሆናቸው ካልሆነ በስተቀር ተግባራዊነታቸው መታየት ገና አልጀመረም። በጤና ተቋማት ላይ ግን ተግባራዊ ማድረግ ጀምሯል። የሞጋጅ ህብረተሰብ ተብዮች ተልኮ በማያውቁት ሙያውስ ገብቶ መፈትፈት ነው። አላስፈላጊ ቅራኔዎችን መፍጠር ነው። ውያኔ የጎሳ የብሔረሰብ የቋንቋ የሃይማኖት ልዩነቶችን እየቆሰቆሰ ለ26 ዓመታት እንዳልሰራለት ሲረዳ ሌላ ቅራኔና የጥላቻ ዘዴ መፍጠር ብሎ የዘረጋው ዘዴ መሆኑ ነው። ይህን ስንል ህዝብ በመንግስታዊ ተቋሞች ላይ የመገልገል ቅሬታውን እርካታውን የማሰማት መብት ያለው መሆኑን እንደመካት ተደርጎ እንደማይወሰድብኝ በመተማመን ነው። ማንኛውም ሙያተኛ ትምህርቱን አጠናቆ ወደ ስራው ዓለም ሲገባ የሚገባው ቃል ኪዳን አለ። ሀገሬንና ወገኔን በቅንነት በታማኝነት ላገለግል የሚል ቃል ኪዳን። ህብረተሰብ በጤና ወይም በትምህርት ተቋማት ላይ ፍትሃዊ ቅልጣፋና ብቃት ያለው ግልጋሎት የማግኘት መብት አለ። የመገልገል መብቱን መጠየቅም መብቱ ነው። የህብረተሰብ አገልግሎት ስም ተቋማት ላይ የሚያቀርቡት ሙግት ግን ፖለቲካ ትኩሳት ማብረጃነት እንዳይውሉ ግን እጃቸው መሰብሰብ አለባቸው። ህዝብ ከአገልግሎት ሰጪ ተቋማት ሙያተኞች ጋር የሚያደርገው ሙግት አገልግሎቱን ፍትሃዊ እንዲሆን፣ ሰብአዊነትን የተላበሰ ወገንተኝነት መሰረት እንዲሆን መሞገት አግባብነት አለው። ውጤቱም የተሳካና የሰመረ እንደምን ይታመናል። በሙያተኞች የማይሰራና ሙያተኞች ባልፈጠሩት ነገር ላይ ገብቶ ሙያተኞችን መሞገትና ሞራላቸውን መንካት አያውን ቢፈሩት ዳውንሎድ እንደሚሉት መሆኑን መረዳት ይገባል። ከጤና ጣቢያዎች፣ ከሆስፒታሎች፣ ከመድኃኒት ቤቶች መድኃኒት መጥፋት ወይም ህመምን የማይፈውስ መድኃኒቶች ለታማሚ መድረሳቸው የውያኔ ችግር እንጂ የጤና ሙያተኞች ችግር አለመሆኑን መረዳትና መንግስት አቅርቦቶችን እንዲያሟላ መጠየቅ መብትም ነው ብልህነትም ነው። ዛሬ ውያኔ የፈጠራቸው ሞጋጅ ህብረተሰብ ተብዮች የውያኔ ችግሮች ወደ ጤና ሙያተኞች በመወርወር በአገልጋይና ተገልጋይ መካከል በሚፈጠር አታካሮ ሐሳብ ማስቀየሪያ ዘዴ አድርጎ መጠቀሙ ነው። የጤና ሙያተኞችና የህብረተሰብ ግንኙነት በውያኔ መሻከርም ሆነ መቋረጥ አይችልም። ውያኔ ጠፊ ነው። የሁለቱ ግንኙነት ግን ቀጣይ ነው። ሲስተር እማዋይሽ 4 ኪሎ
የዛሬ የደብዳቤዎች አምድ ዝግጅታችንን የምናጠናቅቀው ታዬ ቶላ ከጎላ ሚካኤል በላኩልን ደብዳቤ ይሆናል። የድረስ ለፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ የኢሃፓ የሳተላይት የሬዲዮ ስርጭት። ለፍኖተ አዘጋጆች አቅራቢዎችና ለመላው የፍኖተ ቤተሰቦች እንኳን ለሌላ የትግል ዘመን አደረሳችሁ እያልኩ ይህን ዘመን የኢትዮጵያ ህዝብ በተባበረ ትግሉ ወያኔ ዶጋመድ ያደርጋል የሚል ጽኑ ተስፋዬን አሰሙልኝ። ውድ የፍኖተ አድማጮች፣ ስለ ውያኔ አገር አፍራሽነት የተባለው ሁሉ እየሆነ በአይናችን ብሌን እያየነው በአይነ ህሊናችን እያስተዋልነው ነው። ውያኔ ጸረ ኢትዮጵያ ነው፣ አገር አፍራሽ ነው ሲባል ዝም በሉ አታሟርቱ ይሉ የነበሩ በርካቶች ነበሩ። نزيو قدوش ينزوت وجنبر يادرسو بدل بقلالو يميتاي ايد الدمنا هزبن اكرتا سايت ايكونا كالبن الساس ايقابو زاريم بتقلسم تقلون ايربشونا اياترامسونا اتشو وياني تبابنا تمكيتين يابودن اندهونا كباهريو كمرها قبرونا كدرقيتو اسرقتو سينقر كانتو يطلع تشاوري اندهونا النزيو سارويانين انبلو يازون لكاكون يميلو تقلوش لو ياني شنطاتشون قطرو سيموقتون اندنبر النسو مايكدوت انيام عنرساوم وياني كأمانيا زرافي بودن اندهونا ايهابا غنادرو ليتب يهزبا سابوكوال باون وقت بتاراراس هايم عن دمو ياني كلايتاج ليباي عالهونا زرافي عالهونا منتافي عالهونا عشبرباري عالهونا قبونيا مزباري عالهونا تفلقواي قنيم لذيه كونو በየህዝባው ያመጾች ላይ ህዝቡ ወያኔ ሌባ በማለት ምሬቱን የሚገልጸው የወያኔ ቁንጮች ልጆቻቸውና ወላጆቻቸው ያስመጪና ላኪነት ንግድን በቁጥጥራቸው ስር አድርገውታል። እነሱ እቃ ከሀገር ሲያወጡና ሲያስገቡ ቀረጥ አመታዊ ግብር ማይከፍሉም። ከዚህ በላይ ሌብነት ያለ አይመስለኝም። ወያኔ ከሌላው ያገሪቱ ክፍል የዘረፈውን ሀብትና ገንዘብ ትግራይን እየገነባበት እንደሆነ በስፋት ራሱ ወያኔ እየነገረን ነው። ያገር አቋራጭ አውቶቡስ መጓጓዣን ሰላም በሚል ኩባንያ ስም ያካሄደ መሆኑ የሚታወቅ ሲሆን አውቶቡሶቹ በየትኛውም አቅጣጫ የሚካሄድ ህዝባዊ አመጽ ኢላማ መሆናቸው የኢትዮጵያ ህዝብ ወያኔን ነክሶ መያዙን የሚያሳይና ተጠናክሮ ሊካሄድ ይገባል የሚል አስተያየትን መሰንዘር ወዳለው። አሁን ደግሞ በቅርቡ በአዲስ አበባ ወያኔ ለከፍተኛ መኮንኖች መጥጦሪያ በሚል ሸገር በሚል መጥጦሪያ ከህዝብ በተዘረፈ ገንዘብ ማቋቋሙ የሚታወቅ ነው። የዚህ ሸገር የተሰኘው የከተማ አውቶቡስ አገልግሎት ባለቤቶች ሁሉም የትግራይ ተወላጅ ከፍተኛ መኮንኖች መሆናቸው ህዝብ ሊያውቀው የሚገባ ነው። እነዚህ ነገ በአዲስ አበባ የሚከሰቱ ህዝባዊ አመጾች ኢላማዎች ሊሆኑ ይገባቸዋል እላለሁ። አውቶቡሶቹ የተገዙት ከህዝብ በተዘረፈ ገንዘብ ሲሆን ምንም አይነት ግብር እንደማይከፍሉ መረዳት ይያለው። ከወለጋና ከሲዳማ ምድር የሚወጣውን ወርቅ የሚነግዱ የትግራይ ተወላጆች ናቸው። በአዲስ አበባ በየትኛውም አቅጣጫ በወርቅ እና ብር ጌጣጌጥ ንግድ ስራ የሚካሄዱ አብዛኛዎቹ ከግብር ነጻ መሆናቸውንም ሰምቻለሁ። በመርካቶ የጅምላ ንግዱን በትግራይ ተወላጆች እጅ እንዲገባ ተደርጓል። ልብ አድርጉ፣ የትግራይ ተወላጅ መሆን ብቻውን እንዲህ ያለውን እድል አያስገኝም። ከወያኔ ቁንጮች ጋር በሚኖር የጥቅም ግንኙነት የሚገኝ የመርገም በረከት መሆኑ ሊታወቅ ይገባዋል እላለሁ። በተመሳሳይም በቡና ላኪነት ከተሰማሩት አብዛኛዎቹ የትግራይ ተወላጆች መሆናቸው የወያኔን መሰሪነት እንደሚያሳይ የሚጠራጠር ካለ እሱ ግራ የገባው ሳይሆን ወያኔ ነው። እስኪ ታያችሁ፣ የአየር መንገድ የበረራ ማሰልጠኛ ተቋምን ከአዲስ አበባ ተነቅሎ መቀሌ መሆኑ ትርጉሙ ዘራፊነት ወይም ጠባብነት? ለኔ ከዚህ በላይ ይመስለኛል። ወያኔ እስካሁንም ከቀጀቱ የነቃ አይመስልምና ወደፊት ለሚመሰረታት ትግራይ ለምትባል ሀገር ካሁኑ ማደላደሉ እንደሆነ ይታሰበኛል። የበረራ ማሰልጠኛውን ከአዲስ አበባ ማንሳት ካስፈለገ ለምን ገለብ አመርባኮ፣ ለምን ወለጋ፣ ለምን ሰላሌ፣ ለምን ደብረ ማርቆስ፣ ወልቂጤ፣ ኢሉባቦር፣ ባሌ፣ ለምንስ አርሲ፣ ሐረር ወዘተ አልሆነም ለሚለው መልሱ ወያኔ ዘራፊ ሌባ በመሆኑ ነው የሚል ይሆናል። በአዲስ አበባ ቆልፍ ከሚባሉት የሥራ ገበታዎች 80 ከመቶ የሚሆነው የተያዘው በትግራይ ተወላጆች ነው። ይህን ሳውሳ ትላልቅ የሚባሉት አውታሮች ሁሉ ስለላው፣ ጦር ሰራዊቱ፣ ፖሊሱ፣ የፍትህ ስርዓቱ ወዘተ ከከፍተኛ ኃላፊነት እስከ ታችኛው እርከን የተያዙት በትግራይ ተወላጆች ነው። ይህ ሁሉ የወያኔ ባህሪ አስቀድሞ በኢሃፓ በሚገባ የተነገረ እንደነበር አስታውሳለሁ። ግን በጥባጭ ካለ ጥሩ ይደፈርሳልና ለወያኔ ፍርፋሪ የቆሙ ለወያኔ ጊዜ እንስጠው የሚል የአጎብዳጅነትና ያደርባይነት ልፈፋቸው በወያኔ እገዛ ተደርጎላቸው በዘመቻ መልክ ተያይዘውት እንደነበር ማስታውሳለሁ። የሚገርመው እነዚህ ጉዶች ያኔ ኢሃፓ ወያኔ ለማስወገድ ሁለገብ ትግልን ሲያራምድ እንደ ጦር ጠማሽ አርገውት በስም ማጥፋት ዘመቻ ተሰማርተው እንደነበር ማስታውሳለሁ። አሁን እነዚሁ አዙሮ የማያ አንገት የነሳቸው በመሳሪያ ለመታገልና ወያኔን ለመጣል ኢሳይያስ ጉያ ውስጥ ገብተው እንታገላለን ማለታቸው ብቻ ሳይሆን ውጅንብር በመፍጠር እያምቦች አረቁ ትግሉን ማወካቸውን እያስተዋልኩ በጣሙን አዝናለሁ። ከአስመራው አምባገነን ኢሳያስ ጋር ሆኖ ወያኔ ላይ ጦር መምዘዝ ማለት ምርጫ በመጣ ቁጥር ወያኔን የሚያሯሩጡ ወያኔ የጠፈጠፋቸው ተቃዋሚዎችና ውሎ አድሮ ለወያኔ ያደሩ ተቃዋሚዎችን መሆን ማለት ነው። ከበፊት ጀምሮ እየታየ ያለው ኢሳያስ ያሰለጠናቸውን አንድ እግራቸው ሰንክሎ እንዲዘምቱ ሲያደርጋቸው ነው። በበኩሌ የምሪን ማስተላለፍ የምፈልገው ኢሳያስ የወያኔ አገዛዝ በኢትዮጵያ ሰፍኖ እንዲኖር ይፈልጋል እንጂ ወያኔን ለማስወገድ እንኳን ህልም ቅዠት እንደሌለው ነው። ሁለቱም ወያኔም ሆነ ሻቢያ ጠንካራ የሆነ በአለት ላይ የተመሰረተ የኢትዮጵያ ዴሞክራሲያዊ ኃይሎች የትግል ግንባር እንዳይመሰረት ሳይታክቱ እንደሚያሴሩ በእርግጠኝነት መናገር ወዳለሁ። የፍኖተ አድማጮች ሆይ፣ ወያኔ የሀገራችንን ሀብት የኢትዮጵያን ህዝብ ገንዘብ እየዘረፈ በተለያዩ አገራት ባንኮች በተለያዩ የወያኔ ቁንጮዎች ስም እያከማቸ መሆኑ የሚታወቅ ሲሆን ወያኔ ከዚህም በላይ የሀገርን ዳር ድንበር በመቁረስ ለሱዳን እየሰጠ የሚገኝ አገር አጥፊ ቡድን መሆኑን አውቃችሁ አሳውቁላለሁ። ከዚህ ባለፈም የዛሬ 26 ዓመት በሸዋ አማራ ላይ ከፍተኛ ቅስቀሳ ማካሄዱ የሚታወስ ሲሆን አሁን ደግሞ በጎንደር አማራ በተመሳሳይ ሁኔታ ዘመቻ እንደከፈተበት ልብ ማለት ያሻል። የጎንደርን መሬት ቦጫጭቆ የጎንደርን ህልውና ለማጥፋት መቆሙን ልብ ማለት ተገቢ ይመስለኛል። ወያኔ ታጥቦ የሚጠራ ሳይሆን ተገድሎ ሊቀበር የሚገባው አንዳች ጸረ ኢትዮጵያ አውሬ ነውና አዲሱን ዓመት የኢትዮጵያ ህዝብ እየማሰ ያለውን ጉድጓድ በጥልቅ በመቆፈር ወያኔን ከነግሳንግሱ እንቅበረውና ዘመኑን አዲስ እናድርገው እላለው ሲሉ ታዬ ቶላ ከጎላ ሚካኤል ደብዳቤያቸውን አጠናቀዋል። እኛም ለዛሬ ያለንን የደብዳቤዎች አምድ ፕሮግራም በዚሁ እናጠቃላለን። ሳምንት አርብ እስከምንገናኝ ደህና ቆዩን።
And one day, ወደመልን አይችልም ከናች ይመለስልን የደም ብዛትና እንዲሁም ማነስ ካግራችን ይጥፋ ህብሳይ
ወጭሉ መልእክተ ኢሃፓ በካቲት 1985 ዓመተ ምህረት አውጥቶት ከነበረው ርዕሱ ሁሉም የትግል ስልት ሀገርን ለማዳን ባምባገነኖች መብቱ ተገፎ ተለጉሞና ተረግጦ የሚኖር ህዝብ ሰብእናውን ለማስከበር ባለው አቅምና ባመቸው መንገድ ሁሉ መታገል ይገባዋል። ጨቋኞች ላይ ማመጽ የእግዚአብሔርን ፈቃድ መፈጸም ነው ሲሉ የጥንቱ የአሜሪካ ፕሬዝዳንት ቶማስ ጄፈርሰንም የተናገሩት የሚታወስ ነው። ህዝብ ለመብቱ ካልታገለ ተወደደም ተጠላም ጭቆናን በዝምታ እንደተቀበለ ተደርጎ መወሰዱ የማይቀር ነው። መብት በጅምላ ሆነ በነጠላ ሲገፈፍ ሲታገድ ሲገደብ ሲቀረፍ የመብት ባለቤት የሆነ ሁሉ መቃወም ማመጽ አሻፈረኝ ማለት የሚተበቀበት ነው። የኢትዮጵያ ህዝብ ችኩልና ቀበጥብጥ አይደለም፣ ታጋሽ ነው። ለሀገር ጥቅም እስከሆነ ድረስ እስካመነበት ድረስ ችግርና መከራን ይችላል፣ ቀበቶንም ያጠብቃል፣ ፍላጎቱንም ይገታል። ይህ የህዝባችን ባህሪ ሆኖ መቆየቱ ታሪክ የሚመሰክረው ነው። በአንጻሩ ደግሞ የኢትዮጵያ ህዝብ የሀገሩ ህልውና ሲነካ፣ ክብሩ ሲደፈር፣ አንድነቱ ሲናጋ፣ ሰብእናው ሲደፈር አሻፈረኝ ማለት መሸፈት ማመጽ ልማዱ ነው። ክብሩን ሰብእናውን ሀገሩን አንድነቱን ለማንም አሳልፎ መስጠት አይፈልግም። ጠላት ኃይለኛ ነው ብሎ አይገብርም። ይህን አለ የሚሉ ታሪክን እንደገና ማጤን ይኖርባቸዋል። ህዝብ ለመብቱ ሊታገል ሲነሳ ጨቋኞች በኃይል ያፈኑት መጣራቸው የሚጠበቅ ነው። ነጻነትና መብት በልመናና ተንበርክኮ በመማጸን የሚገኙ አይደሉምና ዋጋቸው ቀላል አይደለም። ትግል መስዋዕትነትን ያካትታል። ውጣ ውረድ፣ ስቃይ፣ መከራ፣ እርዛት፣ ጥማት ወዘተ የትግል አካል ናቸው። ትግል ከተፈራ፣ መስዋዕትነት ከተሸሸ አማራጩ ለጨቋኝ አሜን ብሎ መገዛት፣ በባርነት መረገጥ፣ መሰቃየት ነው። ይህን ወራዳ ምርጫ የኢትዮጵያ ህዝብ ትናንትም ዛሬም ለጥቂት ከሃዲ ባንዳዎች የተወው ቅሌት ነው። ህዝብ ለሀገሩ ለመብቱ ሲቆም ሲታገል ከማንም ፈቃድን አይጠይቅም። መብት መሰረታዊ ነው፣ ሰብእና ማንነቱ ነው፣ ሀገሩ የሰውነቱ የዜግነቱ መግለጫ ናት። ለተንፈስ ብሎ ፈቃድ ይጠየቃል። ስለዚህም መብቱን ያጣ ህዝብ ከጨቋኞች ልታገድ ወይ ብሎ ፈቃድ ይጠይቅ አይገባም። ትግል ስንልም የትግሉ ስልት የሚወሰነው በሁኔታውና ህዝቡ ይገባል ያዋጣል በሚለው ነው። ጨቋኝ ገዢዎች የትግሉን ስልት ወሳኝ ሊሆኑ አይችሉም። የሰላማዊ ትግልን ጎዳና ዘግተው አታምጽ፣ ብረት አታንሳ ማለት አይችሉም። ካልፈቀድንልህ አትሰለፍም፣ ብንጨፈጭፍህም በብረት አትግጠመን ወዘተ የማለት መብትም የላቸውም። ህዝቡ ራሱ ሁኔታውን በማጤን ሁኔታው ግድ በሚለው በሚጠይቀው መንገድ መታገል ይኖርበታል። በማንኛውም የትግል ስልት ህዝቡ አላስፈላጊ ጉዳት እንዳይደርስበት በዘዴ መታገል እንዳለበትም ይታወቃል። ጨቋኙ መንግስት የሰላማዊ ትግል ጎዳናን በዘጋበት ሁኔታ ዋነኛው የትግል ስልት ሰላማዊ ሊሆን እንደማይችል ግልጽ ነው። ሆኖም በዚህ ሁኔታ ሆነ ሰላማዊ ትግል ሊካሄድ በቻለበት ሁሉ ይህንኑ የትግል ስልት መጠቀም ውጤታማ መሆኑ አያጠራጥርም። ከጉዳት ነጻ ባይሆንም ጨቋኙን በማናጋት ህዝብን በስፋት በማሰባሰብ በማነቃቃትና በማታገል የማይናቅ አስተዋጽኦ አለው። የካቲት 66ቱ ህዝባዊ ትግል በዋና መልኩ የትጥቅ ትግል እንዳልነበረ ይታወቃል። በሰላማዊ ትግል ስልት ሰላማዊ ሰልፍ፣ የሥራ ማቆም አድማ፣ ሥራ ማቀዝቀዝ፣ ኢኮኖሚያዊ ሻጥር ወዘተ ይካተታሉ። በቅርቡ የዛየር ህዝብ የሙት ከተሞች የከተማን ሁሉ እንቅስቃሴ ማቆምና የሥራ ማቆም አድማን በማቀናጀት የሞቡቱን መንግስት አናግቷል። ሰላማዊ ሰልፍ ለተኩስ አደጋ የተጋለጠ ቢሆንም በስልት ተቀናይቶ ሲካሄድ ውጤታማ ከመሆኑም በላይ ለሥራ ማቆም አድማ ጥርጊያ ይሆናል። በቀድሞ የተማሪዎችን እንቅስቃሴ ለምሳሌ የዩኒቨርሲቲ ተማሪዎች ሰልፍ በሁለተኛና አንደኛ ደረጃ ተማሪዎች በሀገር አቀፍ ደረጃ ተደግፎ ሁሉም ተማሪ ትምህርት አቆሞ በሚስጥር በተቋቋሙ የስትራይክ ኮሚቴዎች አማካይነት በራሪዎች እየወጡ ከመኝታ ቤት ለወጡ የክፍለ ሀገር ተማሪዎች መርጃ ከህዝብ ገንዘብ እየተሰበሰበ ወዘተ ትግሉ መፋፋሙ ይታወሳል። ሰልፍ ከመደረጉ በፊት በትግሉ ሂደት ሊያዙ ሊታሰሩ የሚችሉ ተመራጭ ተማሪዎች መሪዎችን የሚተኩና የሚሰሩም ይዘጋጁ ነበር። ሰላማዊ ሰልፍ ባላመቸበት ሊተካ የሚችል ወይም ይህንኑ በተጠናከረ ደረጃ ለማገዝና ትግሉን ለማጠናከር የሚረዳ ሌላው ስልት ደግሞ የሥራ ማቆም አድማ ነው። ይህ ሥራ ማቆም ጠቅላላ ከሆነ ውጤቱ ምንኛ ከፍተኛ እንደሆነ በየካቲት የተንኮታኮተው የእንዳልካቸው መኮንን መንግስት ምሳሌ ነው። የሥራ ማቆም አድማ የተወሰነ ክፍልን በማጠቃለል ጀምሮ ለምሳሌ ተማሪ፣ አስተማሪ ወይ ሰራተኛ ቀስ በቀስ ሌሎችን ሊያካትት ይችላል። አሊያም በበቂ ዝግጅት ሁሉም ቢሮ፣ ፋብሪካ ሰራተኛ፣ ትራንስፖርት ተማሪ፣ አስተማሪ፣ ባለሱቅ ወዘተ በተወሰነ ጊዜ አድማ መጀመር ይችላሉ። ይህ የከተማ ህዝብ አይነተኛና ኃይለኛ የትግል መሳሪያ ነው። ስራን በማቀዝቀዝ የጨቋኙ ስርዓት እዝና ፍላጎት እንዳይሟላ በማድረግ ወዘተ ትግል ይካሄዳል። በዚህም ትግል ሰፋ ያለ ህዝብ መካፈል ይችላል። የጨቋኙ ጀሌ የሆኑትን መነጠል በመንግስትና በጭፍሮቹ ባል ላይ አለመገኘት ወዘተም የትግሉ ሌሎች ገጽታዎች ናቸው። ትግሉ ሰላማዊና ትጥቅን የይፋና የህቡን ስልት አጠናጭቶ መገኘት ያለበት ሲሆን በሁሉም መስክ ፍሬያማ ውጤት እንዲያስገኝ በትኩረት መስራት መሟላት ያለባቸው ሁኔታዎች አሉ። አንደኛ፣ ሰፋ ያለውን የህብረተሰብ ክፍል በየፈርጁና እንዲያቅሙ ማታገል መቻል። ሁለተኛ፣ የትግሉ መፈክሮች የብዙሃኑን መሰረታዊ ጥያቄዎች ያንጸባረቁ መሆናቸው። ሶስተኛ፣ ለጠላት ሰርጎ ገቦችና ለጥቅጥረኞች ዝግ የሆነ ህዝባዊ የህብረት እንቅስቃሴ እውን ማድረግ። አራተኛ፣ በራስ አነሳሽነት በልዩ ልዩ ስልት ትግሉ እንዲከሰትና ቀጣይነት እንዲኖረው ማድረግ። አምስተኛ፣ የትግሉን ሀገር አቀፋዊ ክስተት ማረጋገጥ። በየካቲት 66 እና ከዚያ በኋላም በተካሄደው ግዙፍ ህዝባዊ ትግል አያሌ ተመክሮ ተገኝቷል። የወጣቱ ትግል በወላጆች ሲደገፍ፣ የተማሪው ከላባደሩ ሲጣመር፣ የከተማው ከገጠር ጋር ሲያብር ጠላትን እንደሚያናጋ ታይቷል። በአንጻሩም ችኩልነትና ጀብደኝነት ካየለ፣ መዝረክረክና ስሜታዊነት ከተጠናከረ፣ የኃይል ቁጠባና የተፋፋመ ትግል ሚዛን ካልጠበቀ ወይም ካልተጠበቀ ጉዳት እንደሚደርስም ታይቷል። በአንድ ወቅት ፍሬያማ የሆነ የትግል ስልት ሁኔታው ሲለወጥ መለወጥ እንዳለበት ያኔው ተመክሮ ይጠቁማል። በትግሉም መስክ የተገበየው ተመክሮ ቀላል አይደለም። ህዝብን ያቀፈና ያሳተፈ የሽምቅ ውጊያ ስልት የተከተለ ትግል ኃያል መሆኑ አያጠራጥርም። ጠላት ነጥሎ እንዳይረባረብና እንዳይጎዳ ከየአቅጣጫው ማዋከብ ያሻል። በትግሉም የሚደረግ ተሳትፎ የጠላት ኮንቮይ በተኩስ ከማዘግየት፣ መንገድ ከመዝጋት፣ የወታደሩን ሞራል ከማዳሸቅ፣ የጥይት ክምችቱን ከማቃጠል፣ የነዳጅ ምንጩን ከማጋየት ጀምሮ በታጋይ ኃይል ሰራዊት ተሰልፎ እስከ መዋጋት ያለውን ያጠቃልላል። በአሁኑ ወቅት በአዲስ አበባ በስልጣን የተሰየመው የወያኔ መንግስት ከብዙሃኑ የተነጠለ መሰረቱ የጠበበ ኃይል ነው። የአንድ ጎሳ የበላይነትን የሚያንጸባርቅና በዚህም ላይ የተመሰረተ ነው። በእርግጥ የታጠቀና ለአረመኔያዊ ፍጅትም ቅኝት ያለው ነው። የባዕድ ደጋፊዎችም አሉት። ይህ ሁሉ በሚዛን መግባት ያለበት መሆኑ ግልጽ ቢሆንም ህዝብ ተባብሮና ተደራጅቶ በስልት ከታገለ ጨቋኙ መንግስት ሽንፈትን መጎናጸፉ አያጠራጥርም። ይህንንም ሽንፈት ለማፋጠን ይህን አረመኔ ቡድን በስልት ለመነጠል በሀገርም በውጭም አጋር ለማሳጣት የተቀነባበረ ጥረት መደረግ ይኖርበታል። ተጨባጭ ሁኔታ እንደሚያሳየው ገርበብ ብሎ የነበረው የሰላሙ ትግል በር እየተዘጋ ነው። ወያኔ ህዝብን በኃይልና በሽብር ሊገዛ መወሰኑን ባለመንያዊ ጭፍጨፋ እያረጋገጠ ነው። ላይቀሬውና ለወሳኙ ፍልማ መዘጋጀቱ የግድ መሆኑን ሁኔታው ይጠቁማል። በህብረት ለሀገር ሁሉና መታገል እንደሚገባ ያሳያል። በሰላማዊ ማለትም ስራ ማቆም አድማ ወዘተ ሆነ በትጥቁም የወያኔን መንግስት እድሜ ለማሳጠርና ኢትዮጵያን ከጥፋት ለማዳን በህብረት መታገል እንደሚያሻ ሁኔታው ይገልጻል። አገርን ተፋታን ከጥፋት ለማዳን በሁሉም መንገድ መታገል መብትም ግዴታም ነው። አድማጮቻችን ከዚህ በላይ ያሰማናችሁ የመልእክተ ኢሃፓ ጽሑፍ ይወጣው በየካቲት ወር 1985 ዓመተ ምህረት ነበር።
ረሃብ
ሽን ጭቃን ይፈጃ ረሃብ ቀጠሮ ይሰጣል
ወይስ ቀን ቆጥሮ ይፈጃል?
የሆድ ነገር ሆድ ይቆርጣል ይባላል ድሮ ይባላል ይዘነዝላል ይከትፋል
ብቻ እስከሚጨርስ ድረስ ሆድ ለሆድ ይዘይ ይፈታል ወተት አንጀት ነጥፎ ሲላ
ሆድ ቃደርቆ ሆድ ሲራብ
ተሟጦ አንጀት ባንጀት ሲሳብ የጣር ቀጠሮ ስንት ነው ለሰው ልጅ ሰው ለምንለው
ያችን ሸጥቶት ለሚያስችለው ስንት ቀን ነው ስንት ሄድ ነው
የማዕድ ወዝ ሳታጥጥ አድባሩ አብዳ ሳትፈረጥጥ
ጥንብ ሳይተርፋት ሜዳ አይጥ የቤት ድመት ሳታማምጥ
በመቤቷ አስከሬን ብካይ
እሷም ዋይ አንጀቷም ዋይ ዋይ ውሻውም በጌታው ስጋ ላይ
ቸነፈር በጣለው ሲሳይ አይ ስንት ቀን ትሆን የራባዋይ
እስቲ እናንተ ተናገሩ ተርባችሁ የምታውቁ
ከቸነፈር አምልጣችሁ ተርፋችሁ እንደው ሳታልቁ
ትንፋሽ ቀርቷችሁ እንደሆን ያስችላችሁ እንደው ጥቂት
ቀጠሮ ይሰጣል ልቂት
ስንት ማንት
ስንት ለሊት
ጥንባንሳው ሳይወርድ በፊት ሳይሞጀረጣችሁ ጥፉ
በጣረ ሞጣ ክናፋቱ አንዣቦ በመቅሰፍት እግሩ
አንደበት ተርፋችሁ እንደው ሳትነግሩን ከምትቀሩ ካስቻላችሁ ተናገሩ
ቆሽት ሲቃው ሳያጣጥር ሰቀቀኑን ሳያጋገል
እስትንፋስ ስለምን ሳትን
ቀጠሮ ይሰጣል ረሃብ
ለስንት ቀን ለስንት ያህል
ስንት ሰዓት ነው የራብ አቅሙ
ለኔ ቢጤውማ ትርጉሙ የሁለት ፊደል ድምፅ ነው ራብ የሚሉት ከነስሙ
እንጂ የኔ ቢጤውማ የታውቆት ጠባዩንማ
ብቻ ሲነገር ይሰማል ይህንን ሁለት ፊደል ቃል
ቃሉማ ያው በዘልማድ ይነገራል ይለፈፋል
ይተረካል ይዘተራል ይደጋገማል ይተቻል
እንጂ እንኳን ጠባዩንና የራብ እድሜውን ይታውቃል
እና የምታውቁ ነገሩን እውነት ራብ ስንት ቀን ይፈጃል
በጣራ ፋፍ ላይ ያለህ ሰው ራብ እንዴት ነው የሚያዛልቅ
ለስንት ቀን ቀን ይሰጣል አንደበት ክነስ አይሸመግቅ
ሸረሪት በልሳንህ ላይ የድር ትብትቡን ሳይሰራ ቁራና ቀበሮ በቀን ከቀየህ ድባብ ሳይደራ
ጥንባንሳ ሊጭር ሳይመጣ ጥንቦርስ ከጎጆ ሆጣራ
እንደ ፍካሪ ኢየሱስ ቃል በጣር መጻሕፍትን ሳጠራ
አንደበት ሳለህ ተናገር የምታውቅ የራብን ነገር
አስከሬን ከየጠሻው ተርፎ እንደው ሳይቀረቀር
ስንት ደቂቃ ስንት ፋታ ቀጠሮ ስንት ትንፋሽ ነበር
ቆሽታሮ ሳይፈረፈር
ትናጋህ በድርቀት ንዳድ ጉሮሮ ሳይሰነጠር
የሆድ ነገር ስንት ያቆያል ቀጠሮ ይሰጣል ልቂት
ስንት መዓልት ስንት ሌሊት
ስንት ሰዓት ነው ሰቆቃው ስንት ደቂቃ ነው ጭንቁ
እስቲ እናንተ ተናገሩ ተርባችሁ የምታውቁ
ስንት ያቆያል ስንት ያዘልቃል
እውነት ረሃብ ስንት ቀን ይፈጃል ስንት ያቆያል ስንት ያዘልቃል
እውነት ረሃብ ስንት ቀን ይፈጃል